ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በትግራይ ኃይሎችና በኢትዮጵያ መንግሥት መካከል በፕሪቶሪያ ስምምነት ከተደረገ ልክ በሰባተኛ ወሩ የይገባኛል ጥያቄ ተነስቷል። የዕለቱ አብይ ርዕስ ይመለከተዋል። የቤት ማፍረሱና የግዳጅ ማፈናቀሉ ሕገወጥ እንደሆነ ቀጥሏል ሲል ኢሰመጉ ገለጠ። ሐሙስ ግንቦት 24 2015 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የሰዓቱን የዓለም ዜናዎች የሚያሰማን ደረጀ ደስታ፣ ለቅንብሩ ብርሃን ኃይሉ፣ ኮርኔሊየስ ቲነር ደግሞ ለስርጭት ምህንድስናው ተሰይመዋል። እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን ግን በቅድሚያ የሰዓቱን የዓለም ዜና።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ለዛሬ ከያዝናቸው ዜናዎች መካከል ዩናይትድ ስቴትስ የሱዳን ተፋላሚዎች ለተኩስ አቁሙ ቁርጠኝነት እንዲያሳዩ ጠየቀች፣ የሴኔጋል ተቃዋሚ መሪ የሁለት ዓመት እስር ተፈረደባቸው፣ ኔቶ ለዩክሬን አባልነት ጥያቄ የኔቶ በር ክፍት ነው ማለቱ፣ እንዲሁም ዩናይትድ ስቴትስ የቻይና አውሮፕላኖች ትንኮሳ እየጨመረ ነው ስለማለቷ በምሽቱ ከያዝናቸው ዋና ዋና የዓለም ዜናዎች መካከል ናቸው። አሁን ወደ ዝርዝሩ እናልፋለን። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የሱዳን ተፋላሚዎች የዩናይትድ ስቴትስ ሳውዲ የተኩስ አቁም ስምምነትን የማያከብሩ ከሆነ በሁለቱ ወገኖች መካከል ንግግር ለማመቻቸት ዝግጁ መሆኑን ዛሬ ሐሙስ በሰጠው መግለጫ አስታወቀ። ሁለቱ ኃይሎች ለተኩስ አቁም ስምምነቱ ከልባቸው ተገዢ መሆናቸውን በድርጊታቸው ግልጽ ካደረጉ ዩናይትድ ስቴትስና ሳውዲ አረቢያ ለዚህ ግጭት ከድርድር የመነጨ መፍትሄ እንዲገኝ ሁኔታዎችን እንደገና ለማመቻቸት ዝግጁ ናቸው ሲሉ የውጭ ጉዳይ ሚኒስትሩ ቃል አቀባይ ተናግረዋል። መግለጫው የወጣው የሱዳን ጦር የሰላም ስምምነቱን በተደጋጋሚ ጥሷል በሚል ከከሰሰው ተፋላሚው የፈጥኖ ደራሽ ጦር ጋር የሚያደርገውን ንግግር ማቋረጡን ባስታወቀ ማግስት ነው። ይህ በእንዲህ እንዳለም የተባበሩት መንግስታት የጸጥታው ምክር ቤት በተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ጥያቄ ትናንት ረቡዕ 90 ደቂቃ የፈጀ ዝግ ስብሰባ አድርጓል። በሱዳን አስቸጋሪ ሁኔታ ገጥሞናል፣ በፖለቲካውም ለሰብአዊም በኩል ያሉት ዋና ጸሐፊው ቃል አቀባይ ስቴቨን ዱጃሪክ ለጋዜጠኞች በሰጡት መግለጫ ዋና ጸሐፊው አንዳንድ ሀሳቦችን ከጸጥታው ምክር ቤት አባላት ጋር ማጋራት ይፈልጋሉ ብለዋል። ከዚሁ ከሱዳን ሳንወጣ ውጊያ በሚካሄድባት የሱዳን ዋና ከተማ ካርቱም ከነበሩት ወላጅ አልባ የህፃናት ማሳደጊያ መውጫ አጥተው በአሰቃቂ ሁኔታ ከነከረሙ ብዙ የህፃናት መካከል ቢያንስ 60 ጨቅላና ህፃናት መሞታቸው ተነገረ። አብዛኞቹ ህፃናት የሞቱት በረሃብና በትኩሳት ምክንያት ሲሆን 26ቱ የሞቱት ባለፈው ሳምንት መጨረሻ በሁለት ቀን ውስጥ መሆኑ ተዘግቧል። አልማይኮማ በተባለው የወላጅ አልባ ህጻናት ማሳደጊያ በህጻናቱ ላይ የደረሰውን ከባድ ስቃይ አሶሲየትድ ፕሬስ ያነጋገራቸው በርካታ ሐኪሞች፣ በጎ ፈቃደኞች፣ ሰራተኞች፣ የጤና ባለስልጣናት እና ሰራተኞች ገልጸዋል። ህጻናቱ የከረሙበትን አሰቃቂ ሁኔታ የሚያመለክቱ ሰነዶች፣ ምስሎችና የቪዲዮ መረጃዎች በዘገባው መታየቱም ተገልጿል። በግጭቱ የደረሰውን ጉዳት የሚከታተለው የሱዳን ዶክተሮች ቡድን እንደ አውሮፓ አቆጣጠር ከሚያዝያ 15 ወዲህ ቢያንስ 190 ህጻናትን ጨምሮ 860 ሰላማዊ ሰዎች ሲሞቱ በሺዎች የሚቆጠሩ መቁሰላቸውን አመልክቷል። የደረሰው ጉዳት ከዚህም በላይ እንደሚሆን ተገምቷል። ብሪክስ በመባል የሚታወቁ በኢኮኖሚ በመበልጸግ ላይ ያሉ አገራት ቡድን በመጪው ነሐሴ በደቡብ አፍሪካ በሚያደርገው ስብሰባ ላይ የጦር ወንጀል ፈጽመዋል በሚል የመያዣ ትዕዛዝ የወጣባቸው ቭላድሚር ፑቲን የሚገኙ ከሆነ ደቡብ አፍሪካ ያላትን ህጋዊ አማራጮች በማውጠንጠን ላይ ነች። ከሮይተርስ የደረሰንን ይህን ዘገባ እንግዱ ወልዴ እንደሚከተለው ያቀርበዋል።
ከብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ጎን ለጎን ከዜና ሰዎች ጋር የተነጋገሩት የደቡብ አፍሪካው የውጭ ጉዳይ ሚኒስትር ናለዲ ፓንዶር ይህን ብለዋል።
ጉዳዩን በተመለከተ ያሉትን ህጋዊ አማራጮች መንግስታችን በመመልከት ላይ ነው። እንዳልኩት አንድ ውሳኔ ላይ ከደረስን በኋላ በጉዳዩ ላይ መናገር የሚገባቸው ፕሬዝዳንቱ ናቸው።
ጆሃንስበርግ ውስጥ በናሲዮ ሊደረግ ለታቀደው ስብሰባ የብሪክስ አባላት ለሆኑት ብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካ ግብዣው ደርሷቸዋል። በሩሲያ ከተያዙት የዩክሬን ግዛቶች ህጻናትን አስገድደው አስወጥተዋል በሚል ዓለም አቀፉ የወንጀል ችሎት በፕሬዝዳንት ፑቲን ላይ ባለፈው መጋቢት የመያዣ ትዕዛዝ አውጥቷል። ሞስኮቭ ክሱን ታስተባብላለች። በደቡብ አፍሪካ ባለሥልጣናት ዘንድ ትኩረት ያገኘው አንድ አማራጭ ከዚህ በፊት የቡድኑ ሊቀመንበር የነበረችው ቻይና ስብሰባውን እንድታስተናግድ መጠየቅ ነው። የደቡብ አፍሪካው የቀድሞ
የሴኔጋል ፍርድ ቤት በአስገድዶ መድፈር ወንጀል የተከሰሱትን የተቃዋሚ ድርጅት መሪ ኦስማኒ ሶንኮ የወጣቶችን ስነ ምግባር በማበላሸት የሁለት ዓመት እስራት ሲፈርድባቸው በሚቀጥለው ዓመት ፕሬዝዳንታዊ ምርጫ እንዳይሳተፉ አግዷቸዋል። የተመሰረተባቸው ክስ የፖለቲካ ይዘት አለው የሚሉት የፓስቴፍ የአርበኞች ፓርቲ መሪ የ48 ዓመቱ ሶንኮ በዛሬው ሐሙስ የፍርድ ቤት ችሎት አልተገኙም። የሶንኮ ጠበቆች የጥፋተኝነት ውሳኔው የተሰጠው እንደ አውሮፓ አቆጣጠር በ2024 ከፕሬዝደንት ማኪ ሳል ጋር እንዳይወዳደሩ ከወዲሁ ለማገድ ነው ሲሉ ለጋዜጠኞች ተናግረዋል። ሶንኮ አሁን በስልጣን ላይ ያሉትን ፕሬዝደንት ማኪ ሳል በግልጽ በመተቸት የሚታወቁ ሲሆን በመጪው ምርጫ የፕሬዝደንቱ ብርቱ ተፎካካሪ መሆናቸው በስፋት እንደሚነገር ተዘግቧል። በሴኔጋል ወጣቶች ዘንድ እጅግ ተወዳጅ ናቸው የተባሉት ሶንኮ በሳቸው ላይ የተመሰረተውን ክስ በመቃወም ህዝባዊ ተቃውሞ እንዲካሄድ ጠይቀዋል። ዛሬ ሐሙስ በሴኔጋል ዋና ከተማ ጎዳናዎች ተቃውሞዎች መካሄዳቸውን የአጃንስ ፍራንስ ፕሬስ ዘገባ አመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ደቡብ አፍሪካ ዋና ከተማ ፕሪቶሪያ አቅራቢያ የኮሌራ ወረርሽኝ ተቀስቅሶ ባለፉት 2 ሳምንታት ብቻ ከ20 የሚበልጡ ሰዎች ሲሞቱ ብዙ መቶ ሰዎች ሆስፒታል መግባታቸው ተገለጠ። የአገሪቱ የጤና ባለስልጣናት ወረርሽኙ ከየት እንደተዛመተ ክትትል ይዘዋል። ኬት ባርትሌት ከሃማን ስክራል ከተማ ያጠናቀረችውን ሪፖርት ቆንጅት ታየ እንደሚከተለው ታቀርባለች።
ኮሌራ ውሃ ወለድ በሽታ እንደመሆኑ በሌሎች የአፍሪካ አካባቢዎች ወረርሽኝ በተደጋጋሚ ሊያጋጥም ይችላል። ደቡብ አፍሪካ ግን ከሁሉም የአፍሪካ ሀገሮች የበለጸገች እንደመሆኗ የተለመደ አይደለም። በቅርብ ቀናት ታዲያ ከዋና ከተማዋ ከፕሪቶሪያ ወጣ ብሎ በሚገኝ ድሆች የሚኖሩበት ቀበሌ በኮሌራ ወረርሽኝ ምክንያት ወደ 24 የሚሆኑ ሰዎች ሞተዋል። ለራቶ ማሮታ እና ሌሎችም ነዋሪዎች ሙሉ በሙሉ ተጠያቂ የምናደርገው መንግስትን ነው ብለዋል።
We blame the government because we can't blame anyone because the government, it's been a long time.
እኛ የምንወነጅለው መንግስትን ነው። ንጹሃን እንድናገኝ ስንወተውት ረጅም ጊዜ ሆኖናል። ምንም ያደረጉት ነገር የለም። ውሃውን አያጣሩልንም። በሙስናው ምክንያት ይመስለኛል። Gift of the Givers የተባለ የደቡብ አፍሪካ የበጎ አድራጎት ድርጅት ለሃማንስክራል ነዋሪዎች ንጹህ ውሃና ሌላ ምርዳታ እየሰጠ ነው። የደቡብ አፍሪካ መንግስት በበኩሉ የዋናውን ሆስፒታል ጫና ለማቅለል በሚል የመስክ ሆስፒታል ከፍቷል። የብሔራዊ አጣዳፊ ሕክምና አገልግሎት ምክትል ዳይሬክተሯ ዚናባም ወረርሽኙ ከየት እንደተቀሰቀሰ አሁንም የማጣራት ስራ እያካሄድን ነው ብለዋል። ተቃዋሚ ፓርቲዎች ግን የቀውሱ መንስኤ የመንግስት ያስተዳደር ጉድለት ነው ብለዋል። የሀገሪቱ መሰረተ ልማት እየፈራረሰ መሆኑን የሚያሳይ ነው ሲሉም ከሰዋል።
ከቻይና ወታደራዊ የጦር አውሮፕላኖችና የጦር መርከቦች የሚደርሱ ትንኮሳዎችና ጣልቃ ገብነቶች በአሳሳቢ ሁኔታ እየጨመሩ ነው ሲሉ የዩናይትድ ስቴትስ መከላከያ ባለስልጣናት አስጠነቀቁ። የባለስልጣናቱ ማስጠንቀቂያ የመጣው ባለፈው ሳምንት በደቡብ ቻይና ባህር ዓለም አቀፍ የአየር ክልል ውስጥ በቻይና ተዋጊ ጀቶችና በዩናይትድ ስቴትስ ወታደራዊ አውሮፕላን መካከል በአደገኛ ሁኔታ በተጠጋጋ ቅርበት የደረሰውን ክስተት ተከትሎ ነው። ዩናይትድ ስቴትስ ባለፈው ሳምንት እንደ አውሮፓ አቆጣጠር ግንቦት 26 በደቡብ ቻይና ባህር ላይ ዩናይትድ ስቴትስ አየር ኃይል RC 135 የጦር አውሮፕላን በመጠጋት አላስፈላጊ የጠባጫሪነት እርምጃ ነው ያለችውን የቻይናውን አብራሪ ድርጊት የሚገልጽ ቪዲዮ ምስል ለቃለች። ዋይት ሃውስ ባለፈው ረቡዕ ባወጣው መግለጫ ይህ አደገኛና የሙያ ስነ ምግባርን የተበቀ አይደለም ብሏል። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ማኦ ኒኒንግ ረቡዕ በሰጡት መግለጫ ዩናይትድ ስቴትስ የጦር መርከቦቿንና አውሮፕላኖቿን በየጊዜው እየላከች የቻይናን ብሔራዊ ደህንነትና ሉዓላዊነት በእጅጉ አደጋ ላይ የሚጥለውን ይህን አይነቱን ድርጊት ትፈጽማለች ሲሉ ለክስተቱ ዩናይትድ ስቴትስን ነቅፈዋል። ቃል አቀባዩ አያይዘውም ዩናይትድ ስቴትስ እንዲህ ያሉ አደገኛ ተንኮሳዎችን በአስቸኳይ ካላቆመች ቻይና ደህንነትና ሉዓላዊነቷን በጥብቅ ለማስከበር አስፈላጊውን እርምጃ ሁሉ ትወስዳለች ብለዋል። በመጨረሻም የኔቶ ኃላፊ ጄንስ ስቶልተንበርግ ዩክሬን የቃል ኪዳኑን ትብብር ለመቀላቀል የኔቶ በር ክፍት ነው፣ ሩሲያ በኔቶ መስፋፋት ላይ ድምጽን በድምጽ የመሻር ስልጣን የላትም ሲሉ ትናንት ሐሙስ ኦስሎ ላይ በሰጡት ጋዜጣዊ መግለጫ ተናገሩ። ባለፉት ወራት የኔቶ አጋሮችና ተባባሪዎች ዩክሬናውያን ግዛታቸውን ነጻ እንዲያወጡና እንዲያስመልሱ ለዩክሬን ታይቶ የማይታወቅ ድጋፋቸውን ሰጥተዋል ያሉት ኃላፊው ዩክሬን የኔቶ አባል ለመሆን ስላላት ፍላጎት እየተነጋገርንበት ሲሆን ሁሉም አጋሮቻችን የኔቶ በር ለአዳዲስ አባላት ክፍት እንዲሆን ተስማምተዋል ብለዋል። የኔቶ ኃላፊው አያይዘውም ሁሉም አጋሮች ዩክሬን የትብብሩ አባል እንድትሆን ተስማምተዋል። ዩክሬን መቼ የትብብሩ አባል መሆን እንደምትችል መወሰን የሚችሉት የኔቶ ተባባሪዎችና ዩክሬን ናቸው በሚለውም ሁሉም አባላት ተስማምተዋል። በኔቶ መስፋፋት ላይ ድምጽን በድምጽ የመሻር መብት ያላት ሞስኮ አይደለችም ብለዋል። በኪቭ ላይ ስለደረሰው የሚሳኤል ጥቃት የተጠየቁት ስቶልተንበርግ በዩክሬን ሰላማዊ ሰዎች ላይ የሚደርሰው ጥቃት የጦር ወንጀል ነው ብለዋል። አድማጮች፣ ለምሽቱ የተመደበው የዜና ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ፕሮግራሞቻችን ጋር አብራችሁን ቆዩ። ጤና ይስጥልን።
ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሐሙስ ምሽት ዝግጅታችን ነው። ግንቦት 24 2015 ነው ዕለቱ። አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ አቀናባሪያችን ደግሞ አባየው ገበያው ናት። የስዕልና ድምፅና ምስል አቀናባሪዎቹ ሲሳይና ግርማ ደገፋ ሲሆኑ የቀጥታ ምስል አቀናባሪው ጃን ነው። አሁን ወደ ዕለቱ አብይ ርዕስ ነው የምናልፈው። የዕለቱ አብይ ርዕስ እየተሰናዳ ነው። ቀደም ብዬ ያስተዋወቅኩት ከምዕራብ ትግራይ ጋር የተገናኘ የሰብአዊ መብቶች ኮሚሽን ያወጣው ዘገባ ነው። እንደደረሰ እናቀርባለን። አሁን ወደ ተከታዩ አልፋለሁ። የቤት ማፍረሱና የግዳጅ ማፈናቀሉ ህገወጥ እንደሆነ ኢሰመጉ ገለጠ። ከጥቅምት 2015 ዓ.ም አንስቶ በአዲስ አበባ፣ በኦሮሚያ ክልል ሸገር ከተማ አስተዳደርና በአዳማ ከተሞች ከ111,011 አባወራና እማወራ ቤቶች መፍረሳቸውን የኢትዮጵያ ሰብአዊ መብቶች ጉባኤ አስታውቋል። ኢሰመጉ ምክትል ዋና ዲሬክተሩ አቶ ተስፋዬ ገመቹ ለአሜሪካ ድምፅ በሰጡት ማብራሪያ የቤት ማፍረስና አስገድዶ ማፈናቀል እርምጃው ከህግ አግባብ ውጪ የሚፈጸም እንደሆነ ነው የዘረዘሩት። የአሜሪካ ድምፅ የኢሰመጉ ሪፖርት በተመለከተ ከልዩ ልዩ የመንግስት አካላት ምላሽ ለማድረግ ያደረገው ጥረት ለጊዜው ሊሳካ አልቻለም። ሆኖም ትላንት ለሀገር ውስጥ ብዙሀን መገናኛ መግለጫ የሰጡት የኦሮሚያ ክልል መንግስት ኮሚኒኬሽን ኃላፊ አቶ ኃይሉ አዱኛ ቤቶችን የማፍረስ እርምጃው ህገ ወጥነትን ለመከላከል የሚደረግ መሆኑንና ይህም ከ600 በላይ ከተሞች ላይ እየተካሄደ እንደሚገኝ ተናግረዋል። ከሰብአዊ መብቶች ተቋማት በተጨማሪ ተቃዋሚ የፖለቲካ ፓርቲዎች እርምጃው ተቃውሞ መግለጫ አውጥተዋል። ከነኚህም መካከል የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ ድርጊቱ ህጋዊነትን ያልተከተለ፣ በተሳሳተ ፖሊሲ ላይ የተመሰረተ፣ ወቅታዊነትንም ያላገናዘበ ነው ብሎታል። በሌላ በኩል የቤት ማፍረሱ አሁንም መቀጠሉን ተጎጂዎች ይናገራሉ። ኬኔዲ አባተ ተከታትሎታል።
ከጥቅምት ወር 2015 ዓ.ም ጀምሮ በዋናነት በአዲስ አበባ ከተማ አስተዳደርና በኦሮሚያ ክልል ሸገር ከተማ አስተዳደር በተለያዩ አካባቢዎች የተደረጉ የቤት ፈረሳዎችንና ያስገድዶ ማፈናቀል እንቅስቃሴዎችን በአካል ተገኝቶ መመልከቱንና ከተጎጂዎች መረጃዎችን ማሰባሰቡን የገለጸው የኢትዮጵያ ሰብአዊ መብቶች ጉባኤ በሂደቱ በርካታ መኖሪያ ቤቶችና ቤተ እምነቶች መፍረሳቸውን ትላንት ባወጣው ልዩ መግለጫ አስታውቋል። የኢሰመጉ ምክትል ዋና ዳይሬክተር አቶ ተስፋዬ ገመቹ ስለፈረሱት ቤቶች ብዛትና ድርጊቱ ስለተፈጸመባቸው ቦታዎች አብራርተዋል።
የፈረሱ ቤቶች ብዛትን ስንመለከት ወደ 1811 አባወራና አማወራ የሚኖሩበት የፈረሰው እንግዲህ በኮልፌ ቀራኒዮ ክፍለ ከተማ በቦሌ ክፍለ ከተማ ወረዳ 11 ቀጠና 1 አጣማ 40 የሚባል አካባቢ የካ ክፍለ ከተማ ለገዳዲ ለገካፎ ሸገር ከተማ አስተዳደር ጨሪ ሰፈራ መድኃኒዓለም የሚባል ቦታ ንፋስ ፍልክላቶ ወረዳ 1 ለውየርቱ ጠቅላይ ማለት የሚባል ቦታ እና እንደዚሁም ደግሞ የአዳማ ከተማው ቦኩ ሸነን የሚባል ቦታ ነው።
የማፍረስና የማፈናቀል ድርጊቱ የኢትዮጵያን ሕግ የሚሆን የዓለም አቀፍ የሰብአዊ መብቶች መርሆችን የተከተለ እንዳልሆነም አስረድተዋል።
በአብዛኛው ሁሉም ሕገወጥ እንደሆኑ ነው የሚነገረው። ነገር ግን በእኛ ምርመራ አንደኛ የባለይዞታነት ማስረጃ ያላቸው የአየር ካርታ ያላቸው ቤቶች አሉ። ሌላ ደግሞ ከገበሬ የተገዙና በመደበኛ መልኩ ኦን የተደረጉ ቦታዎች አሉ። እንደዚህም ደግሞ በአዋጅ 7/21/2004 ከመውጣቱ በፊት የተያዙ ግንባታዎች አሉ። እነዚህ ግንባታዎች እንግዲህ በአዋጅ መሰረት በ4 ዓመት ጊዜ ውስጥ በባለቤትነት ይዞታነት መተላለፍ የነበረባቸው ናቸው እና 3 አይነት ይዘት ነው ያላቸው። 3ቱም ላይ እንግዲህ የነበሩ የአፈራረስ ሂደቶች የዓለም አቀፍ የሰብአዊ መብት መርሆችን የተከተሉ እንዳልነበሩ ነው የተረዳ ነው። ከተጎጂዎች ጋር እውነተኛ የሆነ ምክክር እንዳልተካሄደባቸው የተረዳ ነው። የመፍረስ ሂደቱ ብዙ ቦታዎች ላይ ቆም ሄድ እያለ እየቀጠለ እንዳለ ነው በእኛ በኩል ያለን እይታ።
በኦሮሚያ ክልል ሸገር ከተማ አስተዳደር ያለው የቤት ማፍረስ እንቅስቃሴ የስርዓት አምልኮ መካናትን መጨመሩን ያስታወሰው ኢሰመጉ በአስተዳደሩ ከ19 በላይ መስጊዶች መፍረሳቸውን እንደተረዳም ገልጿል። ይህ የቤቶችና የእምነት ተቋማት የማፍረስ እንቅስቃሴ ህዝቡን በማወያየትና ተተኪ ቦታ በመስጠት መከናወን የሚገባው ድርጊት ሆኖ ሳለ የአፈጻጸም ክፍተት ባለበት ሁኔታ እየተከናወነ ይገኛል ሲልም ድርጊቱን ተችቷል። በአዲስ አበባ አንዋር መስጊድ ድርጊቱን በመቃወም ሰላማዊ ሰልፍ በወጡ የእስልምና እምነት ተከታዮች ላይ የመንግስት ጸጥታ አካላት በወሰዱት ተመጣጣኝ ያልሆነ ባለው የኃይል እርምጃ እስከ ህይወት መጥፋት የደረሱ ጉዳቶች መድረሳቸውንም ገልጿል። በሸገር ከተማ እየተካሄደ ያለውን የግል ቤቶችንና የእምነት ተቋማትን የማፍረስ ድርጊት በማውገዝ ልዩ ልዩ ተቃዋሚ የፖለቲካ ፓርቲዎችም በተለያዩ ጊዜያት መግለጫ አውጥተዋል። ትናንት ረቡዕ ግንቦት 23 ቀን 2015 ዓ.ም ህገወጥ አሰራርን ተከትሎ ህግን ማስከበር አይቻልም በሚል መሪ ቃል መግለጫ ያወጣው የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ድርጊቱ ህጋዊነትን ያልተከተለ፣ በተሳሳተ ፖሊሲ ላይ የተመሰረተ፣ ወቅታዊነትን ያላገናዘበ፣ አማራጭ መፍትሄዎችን ያላካተተ፣ በአድሏዊ መንገድ እየተፈጸመ ያለና ብዙ ሺህ ዜጎችን ለማህበራዊና ኢኮኖሚያዊ ቀውስ ያጋለጠ ህገወጥ ተግባር ነው ብሏል። አቶ ሱልጣን ቃሲም የኦፌኮ የህዝብ ግንኙነት ኃላፊ ናቸው።
እነኚህ የሚፈርሱ ቤቶች በመጀመሪያ ደረጃ ዛሬ የተሰሩ አይደሉም፣ አመታት ያስቆጠሩ ናቸው። አስፈላጊውንም ድጋፍ ደብዳቤ ሁላ ተጽፎላቸው ነው ውሃና መብራት ሲገባ የነበረው። ከዚህ አንጻር እነኚህን ትብብር ሲያደርጉ የነበሩ ኢመደበኛ ስርዓት እንዲስፋፋ እጃቸው ያለባቸው የመንግስት አካላት እርምጃ ባልተወሰደበት ሁኔታ እነኚህ ግለሰቦች ላይ አንገት ማስገቢያ አጥተው እንደዚህ አይነት ነገር ውስጥ የገቡት ላይ እርምጃ መውሰዱ ከሞራልም አንጻር ከህግም አንጻር ተቀባይነት የለውም። ከዛ በተጨማሪ መንግስት ግዴታውን አልተወጣም ነው። በህገ መንግስቱ የተቀመጠ መብት አለ። በዓለም አቀፍ የሰብአዊ መብት ድንጋጌዎች ላይ እያንዳንዱ ዜጋ ምቹ መኖሪያ ስፍራ የማግኘት መብት አለው። መንግስት ያንን የማመቻቸት ከሙስና የጸዳ መኖሪያ ቦታ በቀላሉ መስራት የሚቻልበትን ነገር ማመቻቸት አለበት። ያንን ባላመቻቸበት ሁኔታ እንደዚህ አይነት እርምጃ መውሰዱ አግባብነት የለውም፣ ወቅታዊም አይደለም። ከዛ በተጨማሪ ካርታም ያላቸው ህጋዊ ዶክመንት ያላቸው ሁላ ጉዳዩ ተጣርቶ እስኪያልቅ ድረስ እንዳይፈርስ የፍርድ ቤት እግድ ሁላ ያለበት ሰነዶች እያሉ ነው ቤቶ የተወሰኑ ቤቶች የፈረሱት እና አጠቃላይ ሁኔታውን ስንመለከት በቂ ማጣራት ሳይደረግበት በግብታዊነት በማናለበኝነት የተወሰደ እርምጃ ደረጃ እንደሆነ ነው የተረዳ ነው። የሃይማኖት ተቋማትንም በተመለከተ ማምለኪያ ቦታዎች እንደፈረሱ መረጃዎች ደርሶናል። እንደዚህ አይነት እርምጃዎች ሲወሰዱ ከሚመለከታቸው አካላት ጋር መነጋገር ያስፈልጋል። የሃይማኖት ጉዳይ በጣም ሴንሲቲቭ ነው ኢትዮጵያ ውስጥ።
የምርመራ ስራውን በሚያከናውንበት ወቅት የተለያዩ ተግዳሮቶች እንዳጋጠሙት በትናንቱ ሪፖርት የገለጸው የኢትዮጵያ ሰብአዊ መብቶች ጉባኤ አራት አባላቱ ለስምንት ቀናት መታሰራቸው እንዲሁም የሸገርና የአዲስ አበባ ከተማ አስተዳደሮች መረጃ ለመስጠት ፈቃደኛ አለመሆናቸው ከተግዳሮቶቹ መካከል እንደሆኑ ዘርዝሯል። የአሜሪካ ድምጽ የኢሰመጉን ሪፖርት በተመለከተ ከተለያዩ የመንግስት አካላት በተለይም የቤቶች ፈረሳው ጎልቶ ከሚስተዋልበት የሸገር ከተማ አስተዳደር ባለስልጣናትና የኦሮሚያ ክልል መንግስት ቃል አቀባይ ምላሽ ለማግኘት ያደረገው ጥረት ሊሳካ አልቻለም። ሆኖም ትናንት ለሀገር ውስጥ ብዙሃን መገናኛ መግለጫ የሰጡት የኦሮሚያ ክልል መንግስት ኮሚኒኬሽን ኃላፊ አቶ ኃይሉ አዱኛ ቤቶችን የማፍረስ እርምጃው ህገወጥነትን ለመከላከል እንደሚደረግና ይኸውም ከ600 በላይ ከተሞች ላይ እየተካሄደ እንደሚገኝ ተናግረዋል።
ህገወጥ የቤቶች ግንባታና የመሬት ወረራን ለመከላከል የተለያዩ እርምጃዎችን በመውሰድ ላይ ይገኛል። ይሄ እርምጃ እየተወሰደ ያለው በኦሮሚያ ብሔራዊ ክልላዊ መንግስት ከሚገኙ ከ600 ከተሞች በላይ ውስጥ እነዚህ የከተማን ፕላን የሚያበላሹ የወደፊትን ትውልድ ያላገናዘበ ግንባታዎች እየተካሄዱ ስለሆነ፣ መሬት ደግሞ ውስን ሀብታችን ስለሆነ ህገወጥ ግንባታዎችን ፈር የማስያዝ ስራዎች እየተሰሩ ይገኛሉ ማለት ነው።
በኦሮሚያ ክልል ሸገር ከተማ አስተዳደር ቤቶችን የማፍረስና በአስገዳጅ ሁኔታ የማፈናቀል እርምጃው አሁንም መቀጠሉን በከተማ አስተዳደሩ የሚገኙ ተጎጂዎች ለአሜሪካ ድምጽ አረጋግጠዋል።
ስትመለሽ ነው ፈርሶ ያገኘሽ?
አዎ አድርሻ ስመለስ።
ምንም እንኳን የክልሉ መንግስትም ሆነ የከተማው አስተዳደር እርምጃው ህግን ለማስከበር የሚወሰድ ነው ቢሉም በተቃራኒው ድርጊቱ ህግን ያልተከተለና ዜጎችንም ለጉዳት መዳረጉን የሚገልጸው ኢሰመጉ የተለያዩ ምክረ ሐሳቦችን አቅርቧል። መወሰድ አለባቸው ያላቸውን የእርምት እርምጃዎችም ዘርዝሯል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ አሁን ወደ መጽሔቱ ተከታይ ርዕስ እንሻገራለን። የኢትዮጵያ አየር መንገድ በትግራይ ተወላጆች ላይ አድሏዊ አሰራር ተከትሏል በሚል ክስ ቀረበበት የአየር መንገዱ የፈጸመው የሰብአዊ መብት ጥሰት እንደሌለ ጠቅሶ ምላሽ ሰጥቷል። የኢትዮጵያ አየር መንገድ ከትግራይ ክልል ተነስተው ወደ አዲስ አበባ በሚጓጓዙ የትግራይ ተወላጅ ተጓዦች ላይ አድሏዊ አሰራርን በመከተል የመዘዋወር መብታቸውን ገድበዋል ሲል ቅድሚያ ለሰብአዊ መብቶች የተሰኘ ድርጅት ነው ክሱን ለፌዴራል ከፍተኛ ፍርድ ቤት ያቀረበው። የኢትዮጵያ አየር መንገድ በበኩሉ ምንም አይነት የሰብአዊ መብት ጥሰት አለመፈጸሙን ጠቅሶ ክሱን ተቃውሟል። ገብረ ሚካኤል ገብረ መድን ዝርዝሩን ይዟል።
ቅድሚያ ለሰብአዊ መብቶች የተሰኘው ድርጅት ግንቦት 8 ቀን 2015 ዓ.ም ለፌዴራሉ ከፍተኛ ፍርድ ቤት ባቀረበው የክስ ዝርዝር ላይ የሰሜን ኢትዮጵያው ጦርነት በፕሪቶሪያው ስምምነት ከቆመ በኋላ የኢትዮጵያ አየር መንገድ ታህሳስ 19 ቀን 2015 ዓ.ም ወደ መቀለ በረራ መጀመሩን ገልጿል። ሆኖም ጥር 4 ቀን 2015 ዓ.ም በተላለፈ የኢሜይል መልእክት በአየር መንገዱ በረራ ላይ ገደብ መጣሉን ያመለክታል። በዚህም አየር መንገዱ ከመቀለ ወደ አዲስ አበባና ከሽረ ወደ አዲስ አበባ የሚጓዙትን ሰዎች መብት ጥሷል ይላል። የከሳሹ ድርጅት የሕግ አማካሪ አቶ መብርሂ ብርሃነ ድርጅታቸው አየር መንገዱ በሕገ መንግሥቱ አንቀጽ 25 ላይ የተቀመጠውን የእኩልነት መብት አላከበረም ሲል ያቀረበውን ክስ ያስረዳሉ።
በሕገ መንግሥቱ አንቀጽ 25 በግልጽ እንደተመለከተው ዜጎች በምንም መልኩ የኢትዮጵያ አየር መንገድ ከትግራይ በሚያደርጋቸው በረራዎች የዋጋ ልዩነት ወይም ፕራይስ ዲስክሪሚኔሽን አድርጓል በሚል ነበር ክስ የተመሰረተው። በአገር ውስጥ በረራ ክላስ ወይም ዋይ የሚሉት ትኬቶች ሲሸጡ ነበረ። ይሄ ደግሞ የእኩልነት መብት ይጥሳል በሚል ነበር የቀረበው ማለት ነው።
የኢትዮጵያ አየር መንገድ ይህንን ክስ ተቃውሞ በጽሑፍ ለፍርድ ቤቱ በሰጠው ምላሽ ተከሳሽ የአየር ትራንስፖርት አገልግሎት እንደሚሰጥ ማንኛውም ተቋም መክፈል ለሚችሉ ተጠቃሚዎች አገልግሎቱን ያቀርባል እንጂ ከሳሽ እንደሚሉት በትውልድ ቦታ ወይም ማንነትን መሰረት አድርጎ ልዩነት አያደርግም ብሏል። በሌላ በኩል ድርጅቱ ባቀረበው ክስ ዝርዝር ላይ የኢትዮጵያ አየር መንገድ ሁሉም ሰዎች በሕግ ፊት እኩል ናቸው የሚለውን የሕገ መንግስቱን አንቀጽ 32ን ተላልፈዋል የሚል ክስ ተጠቅሷል። የሕግ አማካሪው አቶ መብርሄ ይህንን ክስ ያብራራሉ።
ሕገ መንግስቱ ላይ በግልጽ እንደተመለከተው ዜጎች የመንቀሳቀስ መብታቸው የተጠበቀ ነው። በጅምላ ልንለው እንችላለን ከ15 እስከ 60 ያሉ መንገደኞች ትኬት እንዳይቆርጡ ተከልክለው ነበር።
የእድሜ ክልል ማለት ነው?
የእድሜ ክልል ማለት ነው፣ ከ15 እስከ 60 ያሉት። በዚህ መሀል ምንም እንኳን ከ15 እስከ 60 ቢልም በዚህ መሀል የተለያዩ ችግር ያለባቸው ሰዎች ይኖራሉ። አስቸኳይ ወደ ውጭ የሚሄዱ ሰዎች፣ ወደ ስኮላርሽፕ የሚሄዱ ሰዎች ወይም የተለያየ የራያቸው ስራ ያላቸው ሰዎች ሊኖሩ ይችላሉ። ስለዚህ በዚህ አግባብ ማንም ሰው በመረጠው ማለትም በአየር ሊሆን ይችላል፣ በሌሎች የመገናኛ ዘዴዎች ከቦታ ቦታ በነፃነት የመዘዋወር በህገ መንግስት ላይ የተቀመጠው እና በዓለም አቀፍ ስምምነቶች ላይ ኢትዮጵያ የፈረመቻቸው ስምምነቶች ላይ የተቀመጠው ግዙፍ መብት የተጣሰ ስለሆነ ይሄ መቆም አለበት በሚል ነው።
ገል ህገ መንግስታዊ መብትን የጣሰ እንደሆነ የተናገሩት የህግ አማካሪው ሁኔታው ተጓዦችን ለእንግልት ከመዳረጉን ባሻገር ለህገ ወጥ አሰራር በር መክፈቱን ገልጿል።
ገደብ ሲኖር ሰዎች በአውሮፕላን መጓጓዝ እየፈለጉ ሌላ ምቹ ባልሆነ ሁኔታ እንዲጓዙ ያደርጋል። በህገወጥ መንገድም እንዲሄዱ ያደርጋቸዋል። በዜጎች ላይ ከፍተኛ የሆነ እንግልት ፈጥረዋል ማለት እንችላለን። ይሄ በራሱ ከፍተኛ የሆነ የመብት ጥሰት ነው የሚሆነው። ከዛ ውጭ ደግሞ ይሄ ገደብ በመኖሩ ሰዎች በሌሎች መንገዶች ተጨማሪ ክፍያ በመክፈል ሊሆን ይችላል፣ ሙስና በመክፈል ሊሆን ይችላል፣ በተለያዩ ዘዴ እንዲጓዙ በር የከፈተበት ሁኔታ ነው ያለው። ኤርፖርቶቹ ሁለት ናቸው አሁን በስራ ላይ ያሉት እና እንግዲህ የእድሜ ገደብ መኖሩን ሳያውቁ ትኬት ለመቁረጥ ሰዎች ሲሄዱ አይ እናንተ መጓዝ አትችሉም ሲባሉ ተመልሰው ወደ ሌላ ውጭ ነው የሚሄዱት። ወደ ቤት እንዲመለሱ ነው የሚገደዱት፣ ብዙ ከብዙ ጉዞ በኋላ ማለት ነው። ስለዚህ ይሄ በራሱ ትልቅ እንግልት በተጓዦች ላይ ፈጥሯል ማለት እንችላለን።
ይህንን ክስ ባቀረበው የክስ መቃወሚያ የተቃወመው አየር መንገዱ እድሜያቸው ከ15 ዓመት እስከ 60 ዓመት የሆኑ የትግራይ ተወላጆችን ትኬት እንዳይቆርጡ ክልከላ ለማስተላለፍ በሕግ የተሰጠው መንግስታዊ ስልጣን እንደሌለው ገልጿል። የተባለውንም ክልከላ አላደረግኩም ብለዋል። አየር መንገዱ በማቋቋሚያ ደንቡ ከተሰጠው አገልግሎት ውጭ ያሉትን በሕግ ለሌሎች የመንግስት መስሪያ ቤቶች የተሰጡ የቁጥጥር ወይም የሕግ ማስከበር ስራም አያከናውንም በማለት አክሏል። አቶ መብርሂ ከሳሹ ድርጅት በአየር መንገዱ ላይ ክስ የመሰረተበት ዓላማ የተጠቀሱት ችግሮች እንዲቀረፉ ነው ብሏል። ዳኝነት እንዲሰጥ የተጠየቁትን ጉዳዮችም አብራርቷል።
አንደኛው ይህ በእድሜ ገደብ የተደረገው ክልከላ ሙሉ በሙሉ እንዲነሳ፣ ማንም ሰው በፈለገው ጊዜ ወደ ፈለገው ቦታ የመጓዝ ህገ መንግስታዊ መብት ስላለው መብቱን ተጠቅሞ ወደ ፈለገበት ያለምንም ገደብ በፈለገበት ጊዜ እና ቦታ እንዲጓዝ ነው። ሁለተኛው ደግሞ የዋጋ ልዩነት ማለትም ከፍተኛ ዋጋ ስለሆነ እየተከፈለ ያለው፣ ይሄ ደግሞ በሶሳይቲው ላይ ከፍተኛ ጫና ፈጥሯል። ማለትም ህብረተሰቡ አጠቃላይ 2 ዓመት አካባቢ ጦርነት ላይ የነበረ ስለሆነ የመክፈል አቅሙም ከዛ አንጻር ነው መታየት ያለበት እና ይሄም እንዲቆም ነው።
አየር መንገዱ በበኩሉ በሰጠው ምላሽ ተደረገ የተባለው የዕድሜ ገደብ ክልከላ ተከሳሽን የሚመለከት ባይሆንም አሁን ላይ ግን ከመቀለ አዲስ አበባ ወይም ከሽረ አዲስ አበባ በረራዎች እንደ ማንኛውም የሀገር ውስጥ በረራ ያለምንም ልዩነት እየተደረጉ ነው ካለ በኋላ ፍርድ ቤቱ ክሱን ዘግቶ እንዲያሰናብተው ጠይቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ተከታዩ ርዕስ ደግሞ በትግራይ ኃይሎችና በኢትዮጵያ መንግስት መካከል በፕሪቶሪያ ስምምነት ከተደረገ ልክ በሰባተኛ ወሩ ይገባኛል ውዝግብ ያለበትና ከጦርነቱ በፊት በትግራይ ክልል ይተዳደር የነበረ ምዕራብ ትግራይ ወይም ወልቃይትና ሁመራ የተባለው አካባቢ የዘር ማጽዳት እየተካሄደ ነው ሲል ሁማን ራይትስ ዋች ዛሬ ባወጣው ሪፖርት ከሷል። ኤደን ገረመው ዝርዝሩን ይዛለች።
ሂዩማን ራይትስ ዋች የአማራ ኃይሎችና የአካባቢው ባለስልጣናት በጉልበት የትግራይ ተወላጆችን ማፈናቀላቸውን ቀጥለዋል ያለ ሲሆን የኢትዮጵያ መንግስት ይህንን ተግባር በመፈጸም ላይ የሚገኙ የጸጥታ ኃይሎችን እንዲያግድ እንዲመረምርና በአግባቡ እንዲቀጣ ሲል ጥሪ አቅርቧል። ከዚህ በተጨማሪም ዓለም አቀፍ ህጎች በጉልበት ከቀያቸው የተፈናቀሉ ሰዎች ወደ መኖሪያ ቀያቸው እንዲመለሱ ይጠይቃሉ ሲልም አስተውሏል። ነገር ግን አሁን ባለው ሁኔታ የትግራይ ተወላጆች በፈቃደኝነት ደህንነት ተሰምቷቸውና ክብራቸውን በጠበቀ መልኩ የሚመለሱበት ነገር የለም ብሏል። ህዳር ላይ የተደረገው የተኩስ አቁም በምዕራብ ትግራይ ያለውን የዘር ማጽዳት ዘመቻ በምንም መልኩ አላቆመውም ያሉት የድርጅቱ የአፍሪካ ጉዳዮች ምክትል ዳይሬክተር ለቲሻ ባደር የኢትዮጵያ መንግስት ተበዳዮች ፍትህ እንዲያገኙ ቆራጥነቱ ካለው በምዕራብ ትግራይ በደል እየፈጸሙ ባሉ ባለስልጣናትና የጦር መሪዎች ላይ ገለልተኛ ምርመራዎች የማድረጉን ሂደት መቃወሙን ማቆም አለበት ሲሉ አሳስበዋል። ከመስከረም እስከ ሚያዝያ 2015 ዓ.ም ድረስ በስልክ ያነጋገራቸውን 35 የሚሆኑ ምስክሮችን የእርዳታ ተቋማት ባልደረቦችንና የጥቃት ሰለባዎችን ቃል ጠቅሶ ሪፖርት ያወጣው ድርጅቱ አብዛኞቹ ያነጋገራቸው የትግራይ ተወላጆች ሲሆኑ በሁመራ ማቆያ ውስጥ እንደሚገኙም አክሏል። በቃለ መጠየቁ መሰረትም በሁመራ በራውያን በአደባይ አካባቢዎች ከህዳር ወር እስከ ጥር 2015 ዓ.ም ድረስ ባለው ጊዜ ውስጥ ከ1000 በላይ የትግራይ ተወላጆች ማቆያ ገብተዋል ብሏል። ሪፖርቱ አክሎም በጥቅምት 30 2015 ምሽት ላይ የአማራ ኃይሎችና ፋኖ ከሁመራና አካባቢው ከተሞች የሚኖሩ 2800 የሚደርሱ ወንዶች፣ ሴቶችና ህጻናት የትግራይ ተወላጆችን ከአምስት ማቆያ ጣቢያዎች በማንሳት ወደ ማዕከላዊ ትግራይ አጓጉዘዋል ያለውን የሮይተርስን ዘገባ ዋቢ ያደረገ ሲሆን በጥር ወር መግቢያ ላይ ተጨማሪ 70 ሰዎች በጉልበት ከአካባቢው ተባረዋል ብሏል። ሪፖርቱ የአካባቢው ታጣቂዎች ከመጋቢት 2015 አንስቶ በስፍራ የሚኖሩ የትግራይ ተወላጅ የሆኑ ሲቪሎችን ማስፈራራትና በደል ማድረሳቸውን ከአዲባይ ወደ ሱዳን የተፈናቀለች ሴት ቃልን ጠቅሶ አስፍሯል። ሪፖርቱ ከዚህ በተጨማሪም እንደ አውሮፓውያን አቆጣጠር በሚያዝያ 2022 ሂዩማን ራይትስ ዋችና አምነስቲ ኢንተርናሽናል በቅንጅት በመሆን የአማራ የጸጥታ ኃይሎችና የአካባቢው ጊዜያዊ አስተዳደር ባለስልጣናት የትግራይ ተወላጆች ላይ እየፈጸሙት ነው ያሉትን የዘር ማጽዳት ዘመቻና ተቋማቱ በመቶዎች እንዲሁም በሺዎች የሚቆጠሩ የትግራይ ተወላጆች በመንግስት ቢሮዎች፣ ፖሊስ ጣቢያዎች፣ ወታደራዊ ካምፖችና እስር ቤቶች ውስጥ ይገኛሉ ማለቱንም አውስቷል። በሁመራ ቤተ ህንጸት በተሰኘው እስር ቤት 2000 ሰዎች መታሰራቸውን በሐምሌ ወር 2013 ዓመተ ምህረት በዛ ታስሮ የነበረውን የ42 ዓመት እስረኛን ጠቅሶ ገልጿል። አብዛኞቹ የትግራይ ተወላጆችም በአማራ ጓደኞቻቸው ቤት በመደበቅ ማንነታቸውን በመሸሸግ ከአማራ ከወልቃይትና ከኤርትራውያን ጋር የደም ዝምድና እንዳላቸው በመግለጽ ይህን የመሰሉ እስሮችን እንደሚያመልጡ መናገራቸውን የ30 ዓመት ሴትን ጠቅሶ የዘገበ ሲሆን ይሁን እንጂ አብዛኞቹም በነሐሴ 2015 በጸጥታ ኃይሎች እየተለዩ ተባረዋል ብሏል። በሁመራ በሚገኘው ቤተ ህንጸት የሚሰኘው የጸባይ ማረሚያ ከተገቢ በላይ ከመጨናነቁ የተነሳም 12 ሜትር በ4 ሜትር ባለው ስፍራ ላይ 140 ሰዎች እንደሚገኙና በዚህ መልኩ በአጠቃላይ 1900 የሚደርሱ ሰዎች መታሰራቸውንም ሪፖርቱ ገልጿል። በተጨማሪም የማረሚያ ቤቶቹ ጠባቂዎች እስረኞቹ ምግብ፣ ውሃና መድኃኒት እንዳያገኙ እንደሚከለክሉ ማክሏል። በመንግስት ማዕከል ውስጥ ታስሮ የቆየ አንድ እስረኛን ዋቢ በማድረግ 60 እንሆናለን፣ ነገር ግን ምግብ አይሰጡንም። ምግብ ይዘውልን የሚመጡት የሌላ ብሔር ሰዎች ናቸው። እነሱም ይሰደባሉ። በዚህ የተነሳም አንዳንዴ ምግብ አንበላም ማለቱንም አስፍሯል። በተጨማሪም በማረሚያ ቤቶች ውስጥ የነበሩ ሌሎች ሁለት ግለሰቦች ባለፈው ዓመት የትግራይ ተወላጅ እስረኞች ካመለጡ በኋላ የተቀሩት ጠባቂዎች አንድ ሙሉ ቀን ለሽንት እንኳን ሳይፈቅዱላቸው እንዳዋላቸው የገለጹ ሲሆን ሌሎች ሶስት ሰዎች ደግሞ በቅጽል ስሙ ባምቢኖ ተብሎ የሚታወቅ አንድ ግለሰብ እየተጸዳዳ ሳለ በመሳሪያ መገደሉን መስክረዋል ብሏል። ከዚህ በተጨማሪም ሪፖርቱ አያይዞም የትግራይ ተወላጅ እስረኞች በቧንቧ ብረት፣ በኤሌክትሪክ ገመዶችና በዱላ መገረፋቸውንም መስክረዋል ብሏል። ሂዩማን ራይትስ ዋች ግንቦት 10 2015 ዓ.ም የዚህን ሪፖርት ቅድመ ምርመራ ውጤቶች ለኢትዮጵያ መንግስት መላኩን ለፍትህ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ከላከው ደብዳቤ ጋር በማበር ያስታወቀ ሲሆን ከኢትዮጵያ መንግስት ምላሽ አለማግኘቱንም ገልጿል። ሂዩማን ራይትስ ዋች አነጋገርኳቸው ያላቸው የትግራይ ተወላጆች ፍትህና ተጠያቂነትን ይሻሉ ብሏል። ሪፖርቱ የዘር ማጽዳት የሚለው ቃል ዓለም አቀፍክ በተባበሩት መንግስታት መደበኛ ትርጓሜ የለውም ያለ ሲሆን ለዚህ ሪፖርት በአባሪነት የተጠቀመው የመንግስታቱ ድርጅት የባለሙያዎች ኮሚሽን በዩጎዝላቪያ የተፈጸመውን ዓለም አቀፍ ሰብአዊ ህግ ላይ ባለው መሰረት መሆኑን ጠቅሶ የዘር ማጽዳት ማለት አንድን ብሔር ወይም ሃይማኖታዊ ቡድን በሌላ ብሔር ወይም ሃይማኖታዊ ቡድን ጭካኔ በተሞላበትና ፍርሃትን በሚያጭር መልኩ ከአንድ መልክዓ ምድር ሆነ ብሎ ለማስለቀቅ የታቀደ ፖሊሲ ነው የሚለውን ትርጓሜ መጠቀሙን አስታውቋል። ሲያጠቃልልም እስካሁን ድረስ የኢትዮጵያ መንግስት ጥቃት ፈጻሚዎችን ወደ ፍትህ ለማቅረብ አነስተኛ ፍላጎት ነው ያለው ብሏል። የአውሮፓ ህብረት፣ ዩናይትድ ስቴትስ እና ዓለም አቀፍ ተቋማት በትግራይ የፍትህን አስፈላጊነት ቀዳሚ ቢያደርጉም ነገር ግን ተጨባጭ የሆነ አፈጻጸሙን አልተከታተሉም ብሏል። አያይዞም የአውሮፓ ህብረት የውጭ ጉዳይ ምክር ቤት ባለፈው ሚያዝያ ወር ላይ ከኢትዮጵያ መንግስት ጋር ባለፉ ጉዳዮች ላይ መደምደሚያ ሲያደርግና በቀጣይ ጉዳዮች ላይ ሲወያይ ነገር ግን የምዕራብ ትግራይን ጨምሮ በፍትህ ላይ ምንም አይነት አለመሻሻል አለመኖሩን አልቃኝም ወይም ደግሞ ቸል ብሏል ሲልም ተችቷል። በመጨረሻም የኢትዮጵያ መንግስት ጥቃት አድራሾች ላይ ተገቢውን እርምጃ እንዲወስድ በሪፖርቱ መሰረትም የሰብአዊ መብት ጥሰትና ጥቃት አድርሰዋል የተባሉ ኮሎኔል ደመቀ ዘውዱ፣ ኮማንደር ደጀኔ ማሩና በላይ አያሌው ላይ ጥብቅ ምርመራ እንዲያካሄድና ገለልተኛና የሰብአዊ መብት መርማሪዎችና ባለሙያዎች በአካባቢው ስራቸው እንዲሰሩ እንዲፈቅድ ከተፈናቃዮችና ከመንግስታቱ ድርጅት የተውጣጣ ገለልተኛ አካል በማቋቋም ክብር በተሞላበት በበጎ ፈቃደኝነት ላይ የተመሰረተና ደህንነቱ በተጠበቀ መልኩ መልሶ ሰፈራ እንዲያካሂድ እንዲሁም የአፍሪካ ህብረት በመጪው ሰኔ ከሚያደርገው ጉብኝት በኋላ ሪፖርቶችን ለህዝብ ማቅረቡን እንዲያረጋግጥም ጠይቋል። ከላይ የተጠቀሱት ሶስቱ ግለሰቦችም አድርገዋቸዋል የተሰኙ ክሶችንም በሪፖርቱ አክሏል። በተጨማሪም ሪፖርቱ የአፍሪካ ህብረት የመንግስታቱ ድርጅት የሰብአዊ መብት ምክር ቤት የባለሙያዎችን መመሪያ በመጪው መስከረም በሚያደርገው 54ኛው መርሃ ግብር ላይ እንዲያድስም ጠይቋል። የአሜሪካ ድምጽ በዚህ ጉዳይ ላይ ስማቸው የተጠቀሱትን ግለሰቦችና የኢትዮጵያ መንግስትን ለማነጋገር ጥረት አድርጎ አልተሳካለትም። እንደተሳካልን ይዘን የምንመለስ ይሆናል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3:37 አለፍ ማለቱን ያመለክታል። ለዚህ ክፍል ቀዳሚ ወዳደረግነው ቅንብር እንውሰዳችሁ። ሰሞኑን በአቅራቢያችን የተካሄደ ዝግጅት ነው። የአእምሯዊ እድገት ውስንነት ወይም ኦቲዝም ያለባቸውን ሕጻናት፣ አዳጊዎችና ወጣቶች አያያዝ እንዲሁም አገልግሎቱን አስመልክቶ ግንዛቤ ለማስጨበጥ ያለመ ዝግጅት ሰሞኑን በቨርጂኒያ ክፍለ ግዛት ውድብሪጅ ከተማ ተካሂዷል። ሀበሻ ኦቲዝም አላያንስ የተባለው ተቋም ባዘጋጀው በዚህ መድረክ መንግስታዊና መንግስታዊ ያልሆኑ ተቋማት ከወላጆች ጋር ሀሳብ ተለዋውጠዋል። ጠቃሚ የሚባሉ መረጃዎችንና ልምዶችንም ተጋርተዋል ይለናል ፕሮግራሙን የተከታተለውና ተከታዩን ያቀናበረልን ሀብታሙ ስዩም።
በቨርጂኒያ ግዛት ውድብሪጅ ከተማ ነዋሪ የሆኑት አቶ በትረ ሙሴ አረጋኸኝ ልዩ ድጋፍ የሚሻ ኦቲስቲክ ልጅ አላቸው። ልጃቸውን በተሻለው የህይወት መንገድ ለመምራት በሚያደርጉት ጥረት ውስጥ ከነ ቤተሰባቸው የተለያዩ ፈተናዎችን አልፈዋል።
እኔ ኪድስ ዊዝ ኦቲዝም ወይም የልዩ ፍላጎት ያለው ልጅ የ19 ዓመት ልጅ አለኝ። እኔ ባለፍኩበት ችግሮች ውስጥ ኢንፎርሜሽን ማግኘት ወይም ደግሞ የልጄ ዳግኖሲስ ከተደረገ በኋላ ምን ማድረግ እንዳለብኝ ከዛ ቀደም ስለ ኦቲዝም ስለማላውቅ በብዙ በተለያዩ ችግሮች ውስጥ አልፍ ያለው ችግር ባልላቸውም ብዙ ውጣ ውረዶች ነበሩ።
እሳቸው በተያያዥ ፈተናዎች ተጠልፈው ከመቅረት ይልቅ ያዩትን ውጣ ውረድ ሌሎች እንዳይገጥማቸው በማሰብ ያቅማቸውን ማድረግ ከጀመሩ ሰነባብተዋል። ከቤተሰቦቻቸው ጋር የመሰረቱት ሀበሻ ኦቲዝም አሊያንስ የተባለው ተቋም የተለያዩ መርሃ ግብሮችን ሲተገብር ቆይተዋል። ከሰሞኑ ያሰናዳው ልዩ ዝግጅት አንደኛው ነው።
እንግዲህ በዚህ በውጭ ሀገር የምንኖር በተለይም በአሜሪካን ሀገር የምንኖር ኢትዮጵያውያን ወይም የሌላ ሀገር ዜጎች እዚህ ውስጥ ኤሪትሪያኖች አሉ፣ ሱዳኖች አሉ። በዚህ ዝግጅት ውስጥ የአፍጋኒስታን ዜጎች፣ ፓኪስታን ዜጎች አሉ። ነገር ግን ትልቁ ዓላማ እኛ ትልቅ ግርግዳ አለ በመካከላችን። እኛ የመጀመሪያ ትውልድ እዚህ ሀገር ይሆን ያልተወለድን ግን ከእድሜያችን መሃል ላይ ወደዚህ ሀገር የመጣን ሰዎች ልጆቻችንን እዚህ ከወለድን በኋላ በተለይ በእንደዚህ አይነት ዳያግኖሲስ ውስጥ ሲያልፉ ስፔሻል ኒድ ልጆች ናቸው ተብሎ ሲነገር ትልቅ ግርግዳ በመካከላችን አለ። ያ ግርግዳ ቋንቋ፣ ባህል እና ኢንፎርሜሽን ነው። የት እንደምናገኝ፣ ምን እንደምናደርግ፣ ማንን እንደምናናገር ብዙ ጊዜ አናውቅም። በዛ የተነሳ የተነገረንን ብቻ ነው የምናደርገው። የመብታችንን እንኳን አናውቅም። በአሜሪካን ሀገር በጣም ብዙ ራይት አለ። የአሜሪካን መንግስት ለስፔሻል ኒድ ልጆች ከፍተኛ ገንዘብ ያወጣል። ግን የት ጋር ሄደን እንደምንጠቀም፣ መቼ እንደምንወስደው፣ ምን ማድረግ እንዳለብን ስለዛ ነገሮች አናውቅም። ስፔሻሊ ስለ አይፒ ሚቲንግ ትምህርት ቤት በሚገቡበት ሰዓት ቁጭ ብለን ስንወያይ የልጆቻችንን መብት ምን ጥግ ድረስ እንደሆነ አናውቅም። ለምሳሌ በፐብሊክ ስኩል ውስጥ የሚማር ልጅ ትምህርት ቤቱ በቂ ትምህርት ካልሰጠው ፕራይቬት ስኩል ድረስ መንግስት ከፍሎ ያስተምራል። ያ እንደዚ አይነት ራይቶች ልጆች ትልቅ ከሆኑ በኋላ የጋርዲያንሺፕ መብት ቤተሰብ እንዳለው የተለያዩ ጥቅሞች ልጁ ለምሳሌ ክሩዌስ ሆኖ ኦቲዝም ከላው ላይ ጨርሶ ራሱን የማይችል ከሆነ ማድረግ የሚገባንን ነገር ቀድመ መዘጋጀት ያለብን ነገሮች አናውቅም። ስለዚህ ብዙ ኢንፎርሜሽኖች ያስፈልጉናል። ትልቁ የኢንፎርሜሽን እጥረት ነው ያለብን እና ያንን ግርግዳ ለመስበር ነው።
የእድገት ውስንነት ያለባቸው ሕፃናትና ወጣቶች ተገቢው ክትትልና ድጋፍ ከተደረገላቸው የተሻሉ ውጤቶችን ማስመዝገብ እንደሚችሉ ባለሙያዎች ይናገራሉ። ይሁንና የግንዛቤ ችግር ለወላጆቻቸው ሳይቀር ተግዳሮት ሆኖ ቆይቷል። በተለይ በትውልደ ኢትዮጵያውያን ዘንድ ይህን በመቀየር የተሻለ ሚና መጫወት እንደሚያስፈልግ የተቋሙ አጋር መስራችና የአቶ በትረ ሙሴ ባለቤት ወይዘሮ ብሩክታይት ዘውዴ ይናገራሉ።
አዎ፣ እኛ ኢትዮጵያውያን በኦቲዝም ዙሪያ ያለን እውቀት በጣም ያነሰ ነው። ይሄ ማለት ብዙ አናውቅም። በሀገራችንም ብዙ ጊዜ ስለማናይ ህብረተሰቡ በጣም ከባድ ስቲግማ አለበት። ስቲግማ ማለት በቃ ወላጆች ኃጢአተኞች ስለሆኑ ነው እንደዚህ አይነት ልጅ የሰጣቸው እግዚአብሔር ብለው ያስባሉ። ያ ግን ግንኙነት የለውም ከኃጢአት ጋር። ልጆቹ በቃ እንደዚህ ሆነው ተፈጠሩ። ግን ብዙ ትሬኒንግ፣ ብዙ ቴራፒዎች ካገኙ ቀስ ያለ እድገት ቢሆንም መሻሻል ቢሆንም ይደርሳሉ። ግን ትዕግስትና ፈታኝ ነው። ያ ደግሞ በቃ እንደ ወላጅ እግዚአብሔር መርጦ ስለሰጠን ይህን ኃላፊነት ትወጣላችሁ ብሎ ስለሰጠን ለመወጣት የምናውቀውን ነገር በሙሉ ለመርዳት ልጆቻችንን እና ጥሩ ደረጃ ላይ ይደርሳሉ። አንዳንዶቹም በጣም ብዙ ተሰጦ ያላቸዋል። ያ ተሰጦ ግን በእርዳታና በትዕግስት ይደርሳሉ።
በዚህ ዝግጅት ላይ ከተለያዩ የህብረተሰብ ክፍሎች የተውጣጡ ግለሰቦችና ቤተሰቦቻቸው ተሳታፊ ሆነዋል። መሰሉን ጅምር በሞራል ለመደገፍ ከተገኙት መካከል አንዷ ዶክተር የትናየት አስፈው ናቸው። ዶክተር የትናየት በተለይ በትውልድ ኢትዮጵያውያን ማህበረሰብ ዘንድ ልዩ ድጋፍ የሚሹ ህጻናት፣ ታዳጊዎችና ወጣቶችን በተመለከተ መሰል የመረጃና የግንዛቤ መድረኮች ሊደገፉ እንደሚገባ ሀሳባቸውን አጋርተዋል።
ሁሉ ነገር የሚጀምረው ምንድን ነው? ከማወቅ ነው። አዌር ከመሆን ነው። እና ያ አዌርነስ ሲኖር ኢንፎርሜሽኑ እየተሰራጨ ሁሉም ቤት መግባት ሲጀምር ሰዎች መነጋገር ይጀምራሉ። ሰዎች ያለውን አገልግሎት መጠቀም ይጀምራሉ። ከዚህም ተርፈን ደግሞ አገር ቤትም ብዙ ኮንትሪቢዩት የምናደርግበትን ነገር ማመቻቸት እንችላለን። በዚህ አጋጣሚ በኢትዮጵያም ውስጥ በጣም ወዳጅ የነበረች ነፍሷን ይማር ወይዘሮ ዘሚ ዩኑስ በጣም በኦቲዝም ደረጃ በጣም ብዙ ስራዎችን እየሰራች ነው። ሌሎችም ድርጅቶች እየመጡ እንደሆነ እሰማለሁ በኢትዮጵያ እና በሁሉም ቦታ ያሉ ልጆች አገልግሎት የሚያገኙበትና የተሻለ ህይወታቸውን ያላቸውን ፖቴንሻል አውጥተው የሚሰሩበትን ነገር ማመቻቸት ግዴታችን ነው የምለው።
ልዩ ድጋፍ የሚሹ ህጻናት፣ ታዳጊዎችና ወጣቶችን ለቁም ነገር ለማብቃት በሚደረገው ጥረት ውስጥ የሌሎች ወጣቶች ድጋፍና ተሳትፎ የሚናቅ አይደለም። በዚህ ዝግጅት ላይ የከፍተኛ ትምህርት ተማሪዎች የበጎ ፍቃድ አገልግሎት የመስጠታቸው ግብም ይኸው ይመስላል። ፊንሃስ በትረሙሴን ለመሰሉ የቤተሰብ አባላቶቻቸውን ዕለታዊ ፈተናዎችና እድገቶችን ለሚመለከቱ ወጣቶች ደግሞ መሰል እንቅስቃሴዎች ልዩ ትርጉም አላቸው። ፊንሃስ ታናሽ ወንድሙን መጻኢ ዘመን ለማፍካት ወንድማዊ ፍቅሩ ትልቅ አቅም እንዳለው ተረድቷል።
እኔ ማገዘው ምን መሰለ ወንድሙ ለመሆን ነው።
እሱ የኔ ማይ ፈርስት ሪስፖንሲቢሊቲ ነውና አንዳንድ ቀዳሚ ስዊሚንግ ይሄዳል ወስደዋለሁ። አንዳንድ ጊዜ ሾፒንግ ማድረግ ሲፈልግ ከቴራፒስቱ ጋር ወስደዋለሁ። እንዴት ነው ቃሚ ገዛው፣ እንዴት ነው ፒክ የሚያደርገው፣ ሾፒንግ ሊስት እንዴት ነው የሚጻፈው፣ እንደዚህ አይነት ነገር ከእሱ ጋር አልፎ አልፎ እንጫወታለን ጊዜ ሲኖረን ትምህርት ቤት ሳልሆን እና just being a brother na that's very important na so na gar no ma rago baka
yelijachun huneta ke teredubet qitsbet jemro lelelosh sayqer are ya lemhun iyetaro yemigenyut ato betramuse yebekulacho betelay betulud etiopian mahabresab zend bitenaker yalutun yebahari lewti tekkumalu
special need lijoch walajochin beliyu ayin memelket weyim demo teragmo weyim demo matfo sowes lohonu aidellem yegetamacho ልጆች የፈጣሪ ስጦታ ናቸው። ስለዚህ سنመለከት በትህትና በማስተዋል በተለይ እናቶች በጣም የተጎዱ እናቶች በቤታቸው ልጃቸውን በመመለከት ስላሉ አንዳንዶቹም በተለያየ ህመም ውስጥ ያሉ እናቶች ስላሉ በመልካም በቅንነት ብንቀበላቸው በሚመጡበት ቦታ በሃይማኖት ቦታ ሊሆን ይችላል፣ በሰርግ በለቅሶ ቦታ ሊሆን ይችላል፣ ባይመጡ እንኳን ከልጃቸው ችግር እንደሆነ እንድንረዳ በተለይ ይሄን ምናምን ይያል ልባቸውን ባንሰብረው ለዛ ጽንቃቄ ብናደርግ ከቻልን ደግሞ ብናግዛቸው ብንረዳቸው ብንደግፋቸው ኢኮኖሚካል አይደለም አይዞአችሁ አይዞሽ እኔ ለጠብቅልሽ እንደ ዛሬ ብንላቸው ይሄ ትልቅ ከኛ የሚጠበቅ ኃላፊነት ነው።
በዚህ ዝግጅት ላይ ከተለያዩ መንግስታዊና መንግስት ያልሆኑ ተቋማት የመጡ ወኪሎች ከኦቲስቲክ ህፃናት ታዳጊዎችና ወጣቶች እንክብካቤ ጋር በተገናኘ ጠቃሚ ናቸው ያሏቸውን መረጃዎችና ልምዶች አጋርተዋል። የተስስርና የሐሳብ ልውውጥ አፍታዎችም ተከናውነዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙንና እንግዶቹን ለትምህርታዊው ዝግጅት አመሰግናለሁ። አድማጮች አሁን ባህልና ማህበረሰብ ባህልና ማህበረሰብ ለምሽቱ የአጃንስ ፍራንስ ፕሬስ ዘጋቢዎች አዲስ አበባ በሚገኘው ሐመረ ብርሃን ማዕከል በመገኘት የብራና ላይ ጽሑፎችን አዘገጃጀት የቃኙበትን ይመለከታል። ኤደን ገረመው ዘገባውን እንደሚከተለው ወደ አማርኛ መልሳ አቀናብራለች።
ከቀርከሃ የተዘጋጀውን ቀሰም በጠንካራ እጃቸው የያዙት የኢትዮጵያ ኦርቶዶክስ ተዋህዶ ቄስ የሆኑት ዘላለም ሞላ ከፍየል ቆዳ በተዘጋጀ ብራና ላይ በጥንታዊ የግዕዝ ቋንቋ የተጻፉ መንፈሳዊ መጻሕፍትን በጥንቃቄ ይገለብጣሉ። ይህ አድካሚና ጥንታዊ ስራ ወደ አምላክ የመቅረብ ስሜትን ይፈጥራል ይላሉ የ42 ዓመቱ ቄስ። በአዲስ አበባ በሚገኘው የሐመረ ብርሃን ማዕከል ውስጥ ቀሳውስትና ይህን ስራ የሚሰሩ ወጣቶች ጥንታዊ መንፈሳዊ ጽሑፎችን እንዲሁም የከበሩ የኪነጥበብ ስራዎችን በእጃቸው ደግሞ ይሰራሉ። ብራናው ቀሰሙና ቀለሙ ሁሉም የሀገሪቱ መዲና እምብርት በሆነችው ፒያሳ በሚገኘው ማዕከል ውስጥ ይዘጋጃሉ። የ29 ዓመቷ የሽመቤት ሲሳይ የሐመረ ብርሃን ተቋም የህዝብ ግንኙነት ናት።
በመጀመሪያ ይህንን ስራ እንድንሰራ ያነሳሳን ነገር የብራና ጥንታዊ ጽሁፎች እየጠፉ ያሉ ስራዎች ናቸው።
እነዚህ የከበሩ ጽሁፎች በዋናነት ከወረቀት ይልቅ ብራናን በሚጠቀሙ ገዳማት ውስጥ ለጸሎትና ለቅዳሴ አገልግሎቶች ይውላሉ ትላለች የሽመቤት።
በብዛት ገዳማት ላይ ነው ጥንት ተብለው የሚታወቁ ትልልቅ መጽሐፍቶች ያሉት ገዳማት ላይ ነው። እና ገዳማት ላይ ስንሄድ ደግሞ ጸሎትም የሚደረገው ቅዳሴ የሚደረገው በብራና መጽሐፍቶች ነው፣ በወረቀት መጽሐፍቶች አይደረግም። እሱ ነገር ደግሞ እየቀረ የመጣ ስራ ስለሆነ በጣም ይቸገሩ ነበር። ስለዚህ ይህን ነገር መስራት የምንችል ከሆነ እውቀቱ ከአባቶቻችን ካለ እኛ ተቀብለን ለምን አንሰራውን በሚል ነው የጀመርነው።
ይሁን እንጂ ስራው ከባድ ነው። በተቋሙ ግቢ ውስጥ የፍየል ቆዳዎች በፀሐይ ላይ እንዲደርቁ እንደ ችካል ባሉ ብረቶች ላይ ተወጥረዋል። ትንሣኤ ቸሬ አየለ የብራናውን አዘገጃጀት ያስረዳል። ይህ ዓመቱ አየለ ከሁለት ባልደረቦቹ ጋር በመሆን ከሌጦ ላይ የቀሩ ነገሮችንም ይፍቃል። ሌጦ አንዴ ከጸዳና ከደረቀ በኋላም ለስዕል አሊያም ለመጽሐፍ ገጽ የሚፈለገውን ያህል እየተለካ ቆዳው ይቆራረጣል። የሽመቤት በዚህ የሚዘጋጁት አብዛኞቹ ጽሁፎች የተለያዩ ግለሰቦች ለገዳማትና ለአብያተ ክርስቲያን ስጦታ ለመስጠት በትዕዛዝ እንዲዘጋጁላቸው የጠየቁት ነው ትላለች። በቀለም ያሸበረቁትን ደማቅ መንፈሳዊ ስዕሎችን የያዘውን የቆዳ መጽሐፍ እያሳየች በሌላኛው የተቋሙ ክፍል ውስጥ የብራና ገጾችን እግራቸው አስቀምጠው የሚሰሩት ደግሞ ቄሰላለም ናቸው። የያዙት መጽሐፍ ዜና ስላሴ ይሰኛል።
ሳለ የኔ ሶል መጻፍ የንጽፍ የዘልቃለ ብሎ ያስተም ግን አንድ ቀን መቀመጥ ይከብዳል። ግና በጸሎት የተነሳ ነገር ብርሃን ዝም ብሎ በቃ እየበራ ነው የሚያስለሆነ።
እያንዳንዱ ቀለም የራሱ የሆነ የቀርከሃ ብዕር ወይም ቀሰምን የሚጠቀሙ ሲሆን ቀለሙም ከተለያዩ እጽዋቶች የሚዘጋጅ ነው። እንደ አብዛኞቹ ጥንታዊ የሃይማኖት ስራዎች ዜና ስላሴም በግዕዝ የተዘጋጀ ነው። ይሄ ቋንቋ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ጥቅም ላይ የሚውል ፊደላቶቹም በአማርኛ እንዲሁም ደግሞ በትግረኛ ቋንቋዎች ጎረቤት ሀገር ኤርትራን ጨምሮ ጥቅም ላይ የሚውል ነው። እነዚህን ጥንታዊ ጽሑፎች ደግሞ መስራት ትዕግስትን የሚጠይቅ ስራ ነው ይላሉ ቄስ ዘላለም።
በትዕግስተኛ ሆኖ በቀስ ሲጀመርም በጸሎት ነው። በቃ አሁን ለምሳሌ ስናበቃ አሁን ለምሳሌ ምሳ ሰዓት ወይም ንሳ ሰዓት አቡነ ዘበሰማያት አሳርገን እንደገና በጸሎት ነው። ሁሉ ማን በጸሎት ጀምሮ በጸሎት ስለሚጨርስ ምንም ነገር በቃ ልባችን ውስጣችን ብርሃን ነው። በቃ እንደ ብርሃኑ ነው።
እዚህ ሐሳብ ታዲያ የተቋሙ አሰልጣኝና መምህር ልደቱ ጣሰውም ይስማማሉ።
ከእግዚአብሔር ጋር እንደመነጋገር ከቅዱሳን ጋር እንደመነጋገር ነው የምቆጥረው። በታሪክም በትውፊትም ያስተማሩን ቅዱሳን ስዕላት ባሉበት የእግዚአብሔር መንፈስ አለ፣ ቅዱሳኑ አሉ፣ በጸጋ ይኖራሉ። ለእኔ በጣም ትልቅ ደስታ ይሰጠኛል ማለት ነው።
መምህር ልደቱ ጣሰው ይህንን መንፈሳዊ መንገድ እንደሚከተሉ ይናገራሉ። ለአጃንስ ፍራንስ ፕሬስ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አመሰግናለሁ ኤደን። ክብራትና ክብራን፣ አሁን በቀጥታ ወደ መጨረሻው ዘገባ ነው የምወስዳችሁ። በሱዳን ውጊያ ቻይና በገለልተኝነት ጥቅሟን ማራመድን መምረጧ ተገለጠ ይላል። ቻይና ከቅርብ ዓመታት ወዲህ በሱዳን የኃይል ምንጭ፣ የግብርናና የትራንስፖርት ዘርፎች ከፍተኛ መዋለ ንዋይ አጋርነት ተሳትፎ ስታደርግ ቆይታለች። ከ1997 ዓ ም አንስቶ እንደ አውሮፓውያን ዘመን አቆጣጠር በእነኚህ ዘርፎች ወደ 6 ቢሊዮን ዶላር የሚደርስ መዋለ ንዋይ ማፍሰሷም ይታወቃል። ቻይና ከሱዳን ጋር ያላት የጥቅም ትስስር ከ1950ዎቹ የጀመረ ቢሆንም ግንኙነታቸው እየሰመረና እየጎላ የሄደው ግን ዩናይትድ ስቴትስ በ1990 ዓ ም በሱዳን ላይ የምጣኔ ሀብት ማዕቀብ ከጣለች በኋላ ነው። ዛሬ ፍልሚያ ላይ ያሉት የሱዳን ኃይሎች ሊረጋ ያልቻለውን የተኩስ አቁም ውላቸውን ዕድሜ እያራዘሙ ልዩ ልዩ አገሮች ጥረት እያደረጉ ባሉበት በአሁኑ ወቅት ቻይና ከነገሩ ሁሉ ጦመኛ ሆና ገለልተኛ አቋም በመያዝ የራሷን ጥቅም ማራመዷን እንደመረጠች ሁኔታውን የሚከታተሉ ተንታኞች ይናገራሉ። ኤድዋርድ ኢራንያን ከካይሮ ለአሜሪካ ድምፅ ያጠናቀረውን የዚህን ዘገባ ዝርዝር ቆንጅት ታየ እንደሚከተለው ታቀርበዋለች።
ሱዳን በ2002 ዓመተ ምህረት ሰሜንና ደቡብ ሆና ከመከፈሏ በፊት ቻይና የሱዳንን የነዳጅ ዘይት በፍለጋና በማውጣቱ ስራ ቁልፍ ሚና ትጫወት የነበረ ሲሆን በአንዳንድ ምንጮች መሰረትም በዘርፉ ወደ 3 ቢሊዮን ዶላር የሚጠጋ መዋለ ንዋይ አፍስሳበታለች። በኋላ ላይም ለአዲሲቱ ነጻ ሀገር ለደቡብ ሱዳን የተዛወሩትን አብዛኞቹን የፕሮጀክቱን የመሰረተ ልማት አውታሮች የገነቧቸው ቻይናውያን ሰራተኞች ናቸው። አሁንም ደቡብ ሱዳን ነዳጅ ዘይቷን የምትልከው በሰሜኗ ሱዳን በፖርት ሱዳን በኩል ነው። ቻይና ከሱዳን ጋር ያላት የጥቅም ትስስር ታሪክ ከ1951 ዓ ም ይጀምራል። ሱዳን ያኔ ለቻይና ሕዝባዊ ሪፐብሊክ እውቅና ከሰጡ የመጀመሪያ የአረብ ሀገሮች አንዷ ነበረች። ቻይና ለሱዳን የምትሰጠው የሕክምና እርዳታና ዋና ከተማዋ ካርቱም ላይ የገነባችው የሕዝብ አዳራሽ በሁለቱ ሀገሮች መካከል ያለውን ዘመን የጠገበ ግንኙነት ማሳያ ናቸው። ቤጂንግ በሱዳን ያሏት ጥቅሞች በይበልጥ እየተስፋፉ የመጡት በቀድሞ አምባገነን ኦማር አልበሽር አገዛዝ ዘመን መሆኑን ዋሽንግተን የሚገኙት የመካከለኛው ምስራቅ ጉዳይ ተንታኝ ቴዎዶር ካራሲክ ለቪኦኤ ሲያስረዱ እንዲህ ብለዋል።
ቻይና በኃይል ምንጭና በሌሎችም ዘርፎች በተለይም በማዕድንና በግብርናው ከሱዳን ጋር ለረዥም ጊዜ የዘለቁ ግዙፍ ስምምነቶች አሏት። ከበሽር አገዛዝ ጋርም የቅርብ ግንኙነት ነበራት። የበሽር መንግስት ከቻይና የመከላከያ አምራቾች ጋርም ስምምነት ነበረው። እነኚህ ብዙዎቹ የቻይና ጥቅሞች ደግሞ ኢራን በሱዳን ወታደራዊ ኢንዱስትሪ ውስጥ ባላት ጥቅም ላይ ተደርበው ፉክክር የመፍጠር ነገር ያላቸው ይመስላል።
በአንዳንዶቹ የምስራቅ አፍሪካ ሀገሮች አገር አቀፍ የባቡር መስመሮች መገንባትን በመሳሰሉ የመሰረተ ልማት ፕሮጀክቶች መጠነ ሰፊ መዋለ ነዋይ የምታፈሰው ቻይና በአሁኑ ወቅት በሱዳን እየተካሄደ ያለውን ጦርነት በሚመለከት ገለልተኛ አቋም የያዘች ይመስላል ሲሉ ተንታኙ አክለው ያስረዳሉ። በአንዳንድ የቀጣናው ሀገሮች በሚካሄዱ የሰላም ማስከበር ስራዎች ውስጥም ቻይና ተሳትፎ እንዳላት ገልጸዋል። ለሱዳን ሌላው አስቸጋሪ ጉዳይ የቻይናና የሩሲያ ግንኙነት ነው። ይህም ሁለቱ ሀገሮች በሱዳን ያላቸው ጥቅምና ስትራቴጂ ለየቅል ይመስላልና ዋናው ጥያቄ ላሉ ተንታኙ ሩሲያ ሱዳን ውስጥ ከቻይና ጋር ያላትን ግንኙነት እንዴት ነው የምትይዘው የሚለው ነው። ምክንያቱም ሁለቱ ሀገሮች በተለያዩ የአፍሪካ አካባቢዎች የተፈጥሮ ሀብት ላይ ሲያነጣጥሩ በአንዳንድ ሀገሮች በየራሳቸው መንገድ በሌሎቹ ደግሞ በትብብር ይንቀሳቀሳሉና። እንደገና ተንታኙ ቴዎዶር ካራሲክ
ሰፋ ባለውና ቻይና በቀጠናው በምትከተለው ስትራቴጂዋ ውስጥ ሱዳን ያላት ቦታ ከንግድ መርከቦች እንቅስቃሴ ጋርም የተያያዘ ነው። ዓለም አቀፍ የሸቀጥ ዝውውርን የሚመለከት ወሳኝ ጉዳይ በመሆኑ ሱዳን በራሷ ጉዳይ ምጥ ላይ ባለችበት ወቅት ሳውዲ አረቢያና ቻይና ግንኙነታቸውን ለማሻሻል መንቀሳቀሳቸውም ያጋጣሚ ጉዳይ አይደለም። ቻይና ሱዳን ውስጥ የንግድና ሌሎች ጥቅሞቿን ለመጠበቅ በተለያዩ ሸሪኮቿ በኩል እንደምትጠቀም ግልጽ ነው።
ግብጻዊው የፖለቲካና የማህበራዊ ጉዳዮች ተንታኝ ሳኢድ ሰዲቅ በበኩላቸው ቻይና ሱዳን ውስጥ ያለው ጥቅሞች ከመልክዓ ምድሯ አቀማመጥና የቀይ ባህር ተፋሰስ በዓለም አቀፍ ንግድ ውስጥ ያለው ትልቅ ስትራቴጂያዊ ስፍራ እየጎለበተ ከመምጣቱ ጋር የተያያዘ መሆኑን ያመለክታሉ።
The other motivation, of course, is Belt and Road
Initiative. የመሰረተ ልማት ግንባታ መርሃ ግብሯ ነው። ምክንያቱም ቀይ ባህር አካባቢ ጠጋ ብለው መግባት ይፈልጋሉ። እስካሁን ደግሞ ከሀገር ውጭ ያላቸው የጦር ሰፈር የጅቡቲው ብቻ ነው። በመሆኑም ግብጽን፣ ሱዳንን፣ ኢትዮጵያንና ኤርትራን ጨምሮ አፍሪካ ውስጥ ይዞታቸውን ማስፋፋት ይፈልጋሉ። ቀይ ባህር እንደ ነዳጅ ጋዝና ቱሪዝም በመሳሰሉት ስትራቴጂያዊ ዘርፎችም እጅግ ትልቅ ቦታ እንደሚኖረው ይረዳሉ።
ሳውዲ ከቀይ ባህር ባሻገር በሰሜን ምዕራባዊው ታቡክ ክፍለ ግዛቷ ዘ ላይን መስመሩ የተሰኘ ላስ ቬጋስን ወይም ሞንቴ ካርሎን የሚመሳሰሉ ያሸበራረቁ ደሴቶች ያሉት እጅግ ዘመናዊ ከተማ $1 trillion ወጪ በመገንባት ላይ መሆኗን የገለጹት ተንታኙ ሳዲክ በመሆኑም ቻይና በዚያ አካባቢ ጠንከር ባለ መንገድ እግሯን ለማስገባት ትፈልጋለች ብለዋል። አክለውም ከ54ቱ የአፍሪካ ሀገሮች ውስጥ የሚበዙት ድሆች እንደመሆናቸው ቻይና ስራዬ ብላ የኢኮኖሚ እርዳታ በመስጠት ላይ ትገኛለች። አብዛኞቹ የአፍሪካ ሀገሮች በመሰረተ ልማት ያላደጉ በመሆናቸው አስቀድማ በዝቅተኛ ወለድ በረጅም ጊዜ የሚከፈል አጓጊ ብድር በመስጠት ትገባና የመሰረተ ልማት አውታሮቻቸውንም ራሷ ትገነባለች። ደግሞም ቤጂንግ እንደ ዩናይትድ ስቴትስ ስለ ሀገሮቹ የሰብአዊ መብትም ይሁን የዲሞክራሲ ግንባታ ጉዳይ ጥያቄ አታነሳም ብለዋል። ፖል ሰልቨን በዩናይትድ ስቴትሱ የዓለም አቀፍ ጉዳዮች ጥናት ተቋም በአትላንቲክ ካውንስል የመካከለኛው ምስራቅ ጉዳዮች ተንታኝ ናቸው።
ሱዳን ቻይና የምስራቅና ሰሜናዊ አፍሪካ ሀገሮችን በይበልጥ ከጎኗ እንዲቆሙ ለማድረግ ባላት ሰፋ ባለው ስትራቴጂዋ ውስጥ ትካተታለች። ይህ በብዛት ከንግድና ኢንቨስትመንት ጋር ከመሰረተ ልማትና ከትምህርት ጋርም ይያያዛል። ሱዳናውያንን የማንዳሪን ቋንቋ የሚያስተምሩትም ከዚሁ ጋር የሚቆራኝ ነው። ሱዳን ለጊዜው ደካማና ያልተረጋጋች ሀገር ትሁን እንጂ የአባይ ተፋሰስን በሚመለከት አብይ ቦታ ያላት ሀገር ናት። ወደፊት ትክክለኛ አመራር ካገኘችም ትልቅ አቅም የሚኖራት ሀገር ናት። የጸጥታዋ መደፍረስ ብሎም መጻኢ ዕጣዋ ያለየ መሆኑ ለሌሎች ሀገሮች ብዝበዛ፣ ለሽብርተኝነትና ለተደራጀ ወንጀል ያጋልጣታል።
ቻይና በሱዳን የወርቅ ክምችት ላይም አይኗን ጥላለች። እሱም ብቻ ሳይሆን እንደ ሩሲያ ሁሉ በሱዳን ወደቦች ለመጠቀምም ትፈልጋለች። ከደቡብ ሱዳን በዩጋንዳ በኩል አድርጎ ወደ ኬንያ ጠረፍ የሚዘልቀው የነዳጅ ማስተላለፊያ ቧንቧ ዝርጋታ ጉዳይ የአሁኑ ጦርነት ሲበርድ ትልቅ ትኩረት ማግኘቱ እንደማይቀር ፖል ሰልቫን አክለው አስረድተዋል። ዩናይትድ ስቴትስ እና ቻይና ሱዳን ውስጥ ብቻ ሳይሆን በአጠቃላይ በቀጣናው ያላቸው ጥቅም የሚጣጣም እንዳልሆነ ተንታኙ ፖል ሰሊቫን ያስረዳሉ። ዩናይትድ ስቴትስ ይላሉ ሲያብራሩ፣ ቻይናም ትሁን ሩሲያ ሱዳን ውስጥ ወታደራዊም ይሁን ሌላ ወደብ እንዲኖራቸው አትፈልግም። ስለምን ፖርት ሱዳን አካባቢ ከስትራቴጂ አኳያ ጥንቃቄ የሚሹ ቦታዎች አሉና፣ ቻይናም በዩናይትድ ስቴትስ ላይ ይህንኑ የመሰለ ሙከራዋን አጠናክራ ቀጥላለች ሲሉ ፖል ሰሊቫን አስረድተዋል።
ቆንጅትን አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ ለምሽቱ ያዝነውንም በዚሁ ላይ ማብቃታችን ነው። ያስተናገድኳቸው አሉላ ከበደ ከአቀናባሪዋ ብርሃን ኃይሉና ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ለጋር በምሽት እንገናኝ። ሰላም፣ በእኔ በኩል ደህና ደሩ።